ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 4 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን እንደተለመደው በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። የወጋ ቢረሳ የተወጋ አይረሳ በሚል ርዕስ የቀረበ ነው። አምሮ በለጠ ከአዲስ አበባ ዘረኝነትን በሚመለከት ከዚህ ቀደም ለካውልን በነበረ ሰፋ ያለ ተነታኔ የዛሬውን የመጀመሪያውን ክፍል ፕሮግራማችንን እናጠናቃለን። በቅድሚያ ዜና።
ወያኔ ህዝብን ለመግደልና ለመጨፍጨፍ ባቋቋመው ኮማንድ ፖስት አማካይነት በየቦታው የሚታሰረው የሚደበደበውና የሚገደለው ህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ በመሄድ ላይ ነው። ማክሰኞ ሚያዝያ 2 የወያኔው አጋዚ ጦር አባላት በአለማያ ዩኒቨርሲቲ ተማሪዎች ላይ ባካሄዱት ጥቃት 32 ተማሪዎች በጽኑ የተጎዱ መሆናቸው ታውቋል። የተጎዱት ተማሪዎች ወደ ድሬዳዋና ሐረር ከተሞች ወደሚገኙ ሆስፒታሎች ሄደው እንዲታከሙ በዩኒቨርሲቲው ውስጥ ያሉት ሐኪሞች ቢያዝም የአጋዚ ጦር የከለከለ መሆኑ ታውቋል። የአስቸኳይ ጊዜ አዋጁ ከታወጀ ጀምሮ የወያኔ ኮማንድ ፖስት ከአለማያ ዩኒቨርሲቲ ከ20 የሚበልጡ ተማሪዎችን ወስዶ በማሰር እያሰቃያቸው ሲሆን ይህን በመቃወም ተማሪዎች ለሳምንታት ትምህርታቸውን አቁመው እንደነበረም ይታወቃል። የዩኒቨርሲቲው አስተዳደር ለተማሪዎቹ ምግብ በመከልከሉ ተማሪዎቹ ከቅጥር ግቢ ወጥተው ምግብ ፍለጋ በከተማው የተሰማሩ መሆኑ ሲታወቅ፣ ሐሙስ ዩኒቨርሲቲው ባወጣው ማስታወቂያ ተማሪዎቹ ትምህርት የማይጀምሩ ከሆነ ከዩኒቨርሲቲው የሚባረሩ መሆናቸውን ገልጸዋል። ረቡዕ በወለጋ ቄለም ወረዳ ከምቦ በተባለች መንደር ነዋሪ የሆኑ የሰባ ዓመት ሽማግሌ አቶ መርዳሳ ያደሳ በወያኔ አጋዚ ጦር የተገደሉ ሲሆን ልጃቸው በጥቃቱ የቆሰለ መሆኑም ተነግሯል። በጎጃም፣ በጎንደር፣ በወሎና እንዲሁም በሌሎች አካባቢዎች በተመሳሳይ ሁኔታ በርካታ ዜጎች ተይዘው እየተሰሩ መሆናቸውም ይነገራል። በሐረርና በአሩሲ ብቻ በቅርቡ የታሰሩ ወጣቶች ቁጥር ከ5000 በላይ እንደሆነ አንዳንድ ምንጮች እየጠቀሱ ይገኛሉ። የታወቀው መምህርና ብሎገር ስዩም ተሾመ ታዬ ደንዳ እንዲሁም ተያዘ 30 ቀን ያለፈው እስካሁን ፍርድ ቤት ያልቀረበው በባህር ዳር ዩኒቨርሲቲ 5ኛ ዓመት ተማሪ ሆነው ቶማስ ጀጃው በቅርቡ የተያዙት መካከል የሚጠቀሱ ናቸው። ይህ ሁሉ ግድያና እስራት የሚካሄደው በቅርቡ ጠቅላይ ሚኒስትር የሆነው አብይ አህመድ ረቡዕ ባምቦ ከተማ ተገኝቶ ትግስት ይኑራችሁ ትንሽ ጊዜ ስጡን በማለት ነዋሪውን በተማጸነበትና ሐሙስ ከተቃዋሚ ፓርቲ አመራር አባላት ጋር ተገናኝቶ ውይይት ያካሄዳል በተባለበት ሁናቴ ነው። በአሁኑ ወቅት የአስቸኳይ ጊዜ አዋጁ ሽፋን በማድረግ አገሪቷን በፈላጭ ቆራጭነት የሚያስተዳድረው የወያኔው አጋዚ ጦር ነው። በዚህ ዓመት ይካሄዳል ተብሎ ይጠበቅ የነበረው የአዲስ አበባና የድሬዳዋ ከተሞች እንዲሁም የአካባቢው ምርጫዎች ወደሚቀጥለው ዓመት እንዲተላለፉ የወያኔ ፓርላማ የወሰነ መሆኑን ተነገረ። ለምርጫዎቹ መተላለፍ በየአካባቢዎቹ ያለው የጸጥታ ችግር እንደ ምክንያት የተሰጠ ሲሆን በሚቀጥለው ዓመት በየትኛው ወር ላይ ማካሄድ እንደታቀደ ግን የተሰጠ ማብራሪያ የለም። ምርጫው እንዲዛወር የተደረገበት ዋናው ምክንያት ግን ህዝብ ለወያኔ ቡድን ያለውን ከፍተኛ ጥላቻ ለማጭበርበር የሚያስችል ሁኔታ ባለመኖር ነው የሚሉት በርካቶች ናቸው። የወያኔ ባለስልጣኖች በአሁኑ ወቅት ትኩረት ሰጥተው እየሰሩበት ያለው የተለያዩ አስመሳይ ሁኔታዎችን በመውሰድ የህዝቡ ትግል ሊበርድ የሚችልበት ሁኔታ መፍጠር እንጂ ስለ ምርጫ ብዙ ደንታ የሌላቸው መሆኑም ይታያል ተብሏል። ቲልባሪ በተባለው የምዕራብ ናይጀር ግዛት በአካባቢ የሚንቀሳቀሱ የታጠቁ ኃይሎች አንድ የጀርመን ዜጋ የሆነ የተራድኦ ድርጅት ሰራተኛ ጠልፎ የወሰዱ መሆናቸው ተነግሯል። እነማን መሆናቸው ያልታወቁት እነዚህ የታጠቁ ሰዎች ወደ ቦታው የመጡት በሞተር ብስክሌት ሲሆን የተራድኦ ሰራተኛው ከመኪና ሰርደው ጠልፈው ይዘው የሄዱ መሆናቸውና መኪናውንም ያቃጠሉት መሆኑ ታውቋል። ከጀርመኑ ዜጋ ጋር አብረው ይጓዙ የነበሩ አራት የናይጄር ዜጎች በነጻ የተለቀቁ መሆናቸው ሲታወቅ ወታደራዊ አጀብ ያልነበራቸው መሆኑም ተነግሯል። ጠላፊዎቹ እስካሁን የካሳ ክፍያ ያልጠየቁ መሆናቸውም ተነግሯል። የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል በምዕራብ አፍሪካ ሪፐብሊክ ሽብርተኞች የሚላቸውን ቡድኖች ለማጥፋት ቆርጦ መነሳቱን ባስታወቀበትና እርምጃ መውሰድ በጀመረበት ወቅት ረቡዕ ሚያዝያ 4 ቀን የሰላም አስከባሪ ኃይል የሚገድላቸው ወገኖች ሰላማዊ ሰዎች ናቸው በማለት የ17 ሰዎችን አስከሬኖች በተባበሩት መንግስታት ድርጅት ዋና ጽህፈት ቤት ፊት ለፊት በመዘረር ለማሳየት ሞክሯልም ተብሏል። የተባበሩት መንግስታት ድርጅት ባለስልጣኖች የጣሉትን አስከሬኖች ያስነሱ ቢሆንም የተገደሉት ግለሰቦች የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይልን እንደ ኢላማ በመቁጠር የሽብር ተግባር ለማካሄድ ሲጥሩ የነበሩ ናቸው በማለት መልስ ለመስጠት ሞክሯል። ረቡዕ በወታደራዊ ማጓጓዣ አውሮፕላን ላይ በደረሰው አደጋ 250 ሰዎች መሞታቸውን ምክንያት በማድረግ የአልጄሪያ መንግስት ለሶስት ቀናት የሚቆይ ብሔራዊ ሐዘን ቀን አውጇል። የአደጋው መንስኤ እስካሁን ያልታወቀ ሲሆን ከሞቱት መካከል አብዛኞቹ የወታደር ቤተሰቦች መሆናቸው ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Thank you.
የወጋ ቢረሳ የተወጋ አይረሳ መበደልማ ወታደር በድሏል ግን አርሶ አደሩ ይቅርታ ይጠይቅ የሚባልበት ጊዜን ያለፈ ነው ስንል ቆይተናል የወጋ መርሳት ብቻ ሳይሆን የተወጋው ራሱ ይረሳ ወጊው ተመልሶ ተወጊውን የሚከስበትና የሚወነጅልበት ወቅት ላይ መድረሳችን ደግሞ የሚደበቅ አይደለም የተወጋ የደረሰበትን በደል ከረሳ ድጋሚ ተጠቂ ለመሆኑ ደግሞ ክርክር አያሻውም ቂም በቀልን ኮትኩተን ለማሳደግ ወይም ቅራኔን ለማቆየት ፍላጎት ባይኖረንም የደረሰን በደል መርሳት ግን የሚፈቀድ ሊሆን አይገባው ታዋቂው ገጣሚ ገሞራው መርሳትን ነው መርሳት ያለው መደመጥ ያለበት ነው ከአባት እናት ገዳይ ጋር ምሳ መብላት እንዳይከተል ይህ እንዳለ ሆኖ እርቅ መስፈኑን ህዝብ ሲፈልግ ሊያደርገው የሚችል መሆኑ ግልጽ ነው ምህረት ከህዝብ መምጣት አለበት ማንም ድርጅት በህዝብ ስም ከህዝብ አጥፊዎች ጋር ተደራድሮ እንርሳው ሊል መብት የለውም እርቅና ንስሐ ሌላ መርሳት ሌላ የቀይ ሽብር ነፍሰ ገዳዮች ከህዝብ ምንም ይቅርታ ሳይጠይቁ አጠፋን እንኳን ሳይሉ በአገር ውስጥም በውጭ አገርም ተንደላቀው በመኖር ላይ ናቸው ይህ መቼም ሁሌም የሚቆጠቁት ቁስል እንደሆነ አለ አዛውንቱን ጨቅላውን ወንዱን ሴቱን ካህናትን ሼኮችን ወታደር መኮንኖችን ያረደና የጨረሰ የፈጀ ጭራቅ ከነ ተከታዮቹ በህይወት አለ ይህ እንዴት ይረሳል ፍትህ ባልተገኘበት ነፍሳችን ወለች ሰማዕት ምንስ ረፍት ያገኛሉ ያልደረሰበት ግልግል ያውቃል እንዲሉ በወንጀለኞቹ ያልተጠቁ ብዙውን ጊዜ ተውት እርሱት እርቅ እርቅ ሲሉን ሰማለን ጆሮ ልንሰጣቸው አይገባም ከገዳይ ከወራሪ ከወንጀለኛ በሌጣው መታረቅ አጠፋን ያውም ሳይደመጥ መጥፎ አቋምና ድርጊት ነው የተወጋ መርሳት የለበትም አምባገነኖች ወንጀላቸው ግለሰቦች ላይ ሳይሆን በአገራችን ላይ ነውና ይህ በቀላሉ ሊታይ የሚችል አይደለም ሁሉም በድርጊታቸው ያደሙትና ያቆሰሉት ኢትዮጵያን ነው አንዳንድ ከወደ ፖለቲካው ድንግዝግዝ ያለ ግንዛቤ ይዘው አራምባና ቆቦ የሚረግጡ ያለፈው ኮሎኔል አገር ወዳድ ነበር ይሉናል አገር ገንቢን ወጣት ትውልድ በሽብር ፈሽቶና አገራችንን ተከላካይ አሳጥቶ ለወያኔና ሻዕቢያ አጋልጦ የፈረጠጠውን ቡከን አገር ወዳድ ብሎ ለማቅረብ መነሳት መቼም ከድንቁርናም ድንቁርና ከአጥያትም የሚፈረጅ ነው ወያኔ በትግል ላይ ሳለም ሆነ በባዕዳን ድጋፍ ስልጣን ከያዘ ጀምሮም በኢትዮጵያ ላይ የፈጸመው ግፍ ይህ ነው የማይባል ነው የአማራውን ህዝብ ፈሽቷል ኦሮሞ አኝዋክ ሶማሌ ያልገደለው የለም ወተር አረካ ምስራቅ ወለጋ አደባባይ ኢየሱስ አንዋር መስጊድ አርባ ጉጉ ወዘተ የስንቱ ወገናችንን ደም አፈሰሰ ባለፉት 3 አመታት ብቻ ወያኔ በሺዎች የሚቆጠሩ ዜጎቻችንን ገድሏል ትናንትናም ቢሆን ወጣት ሴት ልጅን በግፍ ረሽኗል አላቆመም ስንቱ ጓዶቻችንን አስሮ አሰቃይቶ ገድሎብናል በእብሪትም ገና ፈጃለው ጦርነት ተሰራባቸዋለሁ ብሎ ደነፋ እንጂ አጥፍቼ ነበር ብሎ ይቅርታ ምህረትን ሲጠይቅ አልሰማንም የወገኖቻችን ደም ላይ እንዴትስ ከወያኔ ጎን ሆነን ለመጨፈር እርቅ የሚል ቅዠት እናሰማለን የምን እርቅ ደማችንን እንበቀላለን እንጂ የምን እርቅ ገዳያችን በላያችን አሁንም እየጨፈረ እየፈጀን ኢትዮጵያን እያዋረደና እያስለቀሰ ይህም በምንልበት ጊዜ ብዙዎች እናንተ ደም መፋሰስ ይቀጥል ባይናችሁ እንደሚሉን ጠንቅቀን እናውቃለን በደም የተጣሉ አርሶ አደሮችን በሽማግሌዎች ድጋፍ ስናስታርቅና ሰላም ስናሰፍ የነበርን ብንሆንም ኃጢአት በንስሐ ባይነን ከወንጀለኛ ጋር ሸርተቴውን ተቃውመናል አሁንም እንቃወማለን እነስዬ አብርሃ የተባሉ የትግራይ ጠባቦችና ወንጀለኞች የህዝብ ወገን በሉን ሲሉ ቆይ ቆይ ተሽያልናቸው ንስሐን መስማት ስላቃተን ነው ጥፋታቸውን አላመኑም ያባን መውጋታችን ተገቢ ነው ወልቃይ ጠገዴ ወዘተ የትግራይ ነው ቋራ ለሱዳን መሰጠቱ ትክክል ነው ወዘተ ይያሉ በሃጢያታቸው ስለቀጠሉም ነው የሁሉንም የልባቸውን ወያኔነት አለቃቸው ሲሞትና አሁንም ተመልሰው ወያኔን ከውድቀት ሊያድኑ ሲማከሩ ያየነውና እያየነው ያለነው የህዝብ ወገን ለመሆን ስርየትን ምህረትን ከህዝብ መጠየቅ አስፈልጊ ይሆናል። ከራብተኛው ገንዘብ ሰርቆ የፈረጠጠና ከአሜሪካና ሻቢያ ጋር አሲሮ ጦርን ያስመጣ ሻለቃ አንዲት ሰኮንድም ለጥፋቱ ይቅርታ ሳይል ዛሬ የህዝብ ወገን በሉኝ እንዲያውም ያማራውን ድርጅት አስተራቂ እኔ ነኝ ብሎ ሲውገረገርብን እያየን ነው። ይህ ሊፈቀድ በአውንታዊ ሊታይ የሚችል አይደለም። ወንጀለኞች መቀጣት አለባቸው። ከህዝብ ምህረት ማግኘት መቻል አለባቸው። አቋራጭ የለውም። የፈሰሰው የጀግኖችና የሰማዕት ደም አይፈቅድልንም። ወያኔና የወያኔ ታዛዦች ጥፋታቸውን አምነው ከህዝብ ይቅርታ ጠይቀው ቢገኙ ትችታችን ሌላ መልክን በያዘ ነበር። አሁንም ቢሆን በወንጀላቸው ቀጠሉ እንጂ ወደ ለውጥ በትንሹም እንኳን ዘንበል አላሉም። ታምራት ላይኔ ጴንጤ ሰባኪ ሆንኩ ብሎ ቢያሾፍም ለወንጀሉ ተጠያቂ መሆኑ የማይቀር ነው። በነገራችን ላይ የዚህ ሃይማኖት ቀሳውስት የወንጀለኛ ሁሉ መደበቂያ መሆናቸው መቆም አለበት ብለን እንመክራለን። ተጠያቂ ያደርጋቸዋልና የሌባን ጠበቃ አጥብቀህ ውቃ እንዳይመጣባቸው። የመከራ ሌሊት ሁሌም በከፈልነው መስዋዕትነት ተወግዶ ብሩህ ቀን ሲመጣ አንዱ ነፍሰ ገዳይ በሌላ እየተተካ የደም ግብር ሲጠይቀንና አገርን ሲያጠፋ ታዝበናል። የወያኔ ወንጀል በከፍተኛ ደረጃ የሚቀመጠው ይሁነኝ ብሎ ኢትዮጵያን ለማጥፋት ዘረኝነትን አስፍኖ ህዝብን እያጠቃ 27 ዓመት በመቆየቱ ነው። የሰላምና እርቅን ጥረቶች ሁሉ ረግጦ ጥሏቸዋል። የሞከሩም ዋጋ ከፍለዋል። ምርጫ ተብሎ በ1997 ዓመተ ምህረት የህዝብ ወገኖች አሸናፊ ሲሆኑ ወያኔ ፍጅት አካሂዶ አስቸኳይ ጊዜ አዋጅ አውጆ የህዝብ ድርጅቶች መሪዎቹን ገሎ አስሮ በምዕራባውያን ድጋፍ በስልጣን ቆየ እንጂ የህዝብን ድምፅ አላከበረም። ዛሬ ለውጥ ይፈልጋሉ የሚባሉ የወያኔ ተከታዮች ያኔ ለመሆኑ ከማን ጎን እንደቆሙ ማን ይረሳል? ታሪኩን የረሳ ስህተትን ይደግማል የተባለውም ሁሌም ማስታወስ ማጤን ይገባል። ታሪክ ስንረሳ ደግሞ ዳግም እንታለላለን። ይጫወቱብናል፣ ይጨፍሩብናል፣ ይንቁናል። ወያኔ 27 ዓመት ሙሉ ራሱን የህዝብ አካል አድርጎ ሌላውን ቆሻሻና ውዳቂ በሚል እንደቆየና ሰንደቅ ዓላማችንንም ተራ ጨርቅ ብሎ አውግዞ የሰይጣን ምልክቱን እንደለጠፈበት መርሳት የለብንም። ኃይለ ማርያም ደሳለኝ ለፍርድ ይቅረብ ስንልም ከሽፈራው ሽጉጤ ጋር ሆኖ የሲዳማን ህዝብ መፍቸቱን በማስታወስ ነው። አማራውን በገፍና በግፍ ሲያፈናቀል ህፃናት እርጉዞች ገደል ሲጣሉና ሲገደሉ እነ ኦህዴድ ግንባር ቀደም ወንጀለኞች ነበሩ እንጂ ሌላ ሚና ምን ነበራቸው? ይህንንስ እርሱት ለምን እንባላለን? ፍትህ የምትገኝበት መንገድ ከወንጀለኛ ጋር አስረሽ ምችውን በመያዝ አይደለም። የሰማዕት ደም የሚታሰበው የሚታበሰው ወንጀለኞቹን ቀጥተን አስወግደን የፈለጉት ህዝባዊ ስርዓት እውን እንዲሆን ስናደርግ ብቻም ነው። ችግሩ በአሁን ወቅት ምሁሩ በተለይም በባዕድ አገር ያለውና እሳቱ በቀጥታ ያልጠበሰው የፖለቲካ ውሉ ጠፍቶበት እንዲሁ መተርተር እንጂ ጠቃሚ ግንዛቤና አቋምን መያዝ አቅቶት ነጋጠባ ለወያኔ ተንኮል ሰለባ ሆኖ መገኘቱ ነው። ባዕዳን ከጥፋት ያድኑናል ብሎ አሁንም ውዥንብርን ያስተናግዳል። ከወያኔ እርቅና ድርድር ያዋጣል ብሎም ይባዝናል። የሚታገለውን ወገን ያደናግራል። ሳይዋጋ የድል መግለጫዎች ያሽጎደጉድብናል። ነገ ሲመጣ ደግሞ ትላንት ከጠላቱ ከወያኔ ጎራ የነበረውን አዳኛችን መሪያችን ብሎ ሊያሞግስ ሊያቅፍ ይነሳል። ይህ ሁሉ ትግልን ጎድቷል። ከወያኔ ጋር ሰላምን መስበክ የዚሁ ውዥንብርና ንቃት ማነስ አካል ሆኖ መገኘቱንም ማንም ሊክድ አይገባውም። አሁንም የሞኝ ለቅሶ እንዲሉ ሰላም ሰላም እያሉ ለወያኔ የሚሞኙም አሉ። ሁለገብ ትግል ስንላቸው መላ ይሻላል ከዱላ ብለው የተሳለቁብንና በስተርጅና ትግሬ መሆናቸውን የነገሩንን ፕሮፌሰር ያጤኗል። ዛሬ ዱላ ነሳው ብሎ ልምጭም ያልያዘው ደግሞ ከወያኔ ጎን ቆሞ የማንን የደሃ ልጅ ለማስጨረስ ነው ትጥቅ ትግል የምትሉት ብሎ አውግዞንም ነበር። መርሳትን ነው መርሳት። ሌላ ገጣሚ እንዳለው ደግሞ የእስር ቤቱ ደጃፍ መቼ ተሰበረ? መትረየስ ክላሽም መቼ ተቀበረ? መጨለማ በቃ ብርሃን መቼ መጣ? መቼ ከልብ ሳቅን መች ክፉ ቀን ጠፋ? ትግላችን ተፋፍሞ ወያኔን ለማውደም ይቀጥል።
አናት ፈርሶ ሆዱ ተበድሶ የያንዳንዳችን ቤት ተሞልቶ በለቅሶ ያማራ ኦሮሞ የጋምቤላው ጋዴ ያፋር ሀዲያ የሙርሲ ሶማሌ የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደብድራችሁ ህዝባችን ደም እየጨለጣችሁ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጧት ወጥቶ ማታ እስከሚመለሱ ሲሰነባበቱ ህፃና ወጣቱ ደግሞ ማዛውንቱ ወያኔ ከመባል አምላክ ይጠብቀን ሆኗል ምርቃቱ ጨፍሩብን አረ እናንተ ወያኔ ታት የግፈኞች ቁንጮ የገዢ ባለጌ የሙስና ዋሻ መረን ለቀቀ ዋልጌ እንደናንተ ጭካኝ ባለንበት ዓለም ካኒስ ሚዝና ሞሶሎኒ ትለር አቋያችሁ ይል ሰው እንደዚህማተም ስትጨፈልቁ እንብኛለን ሁላ በቁሙ ስታንቁ ነፍስ እንደሙዝልጣይ ስታሽቀነጥሩ ሞትንም ተላመን ሬሳንም መቅጠሩ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው አሁንኛን አለቅሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛስ ከምናውቀው በኢትዮጵያው ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይወዳል ልዝን ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነፈ ወይም አልቲ 12 ሰዓት ከሞላ በኋላ ማሩ ይመቻልናል መደርደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ነፃነት የጠማ ፍት የተራበው ቆመጡን ጨብጦ ምላጩን የሳበው ብድር ያስከፍላል ለበላችሁት ነፍሳት ማወራረዳል አላም ማጣት የኛን ንጹሃን ደም በእናንተ የፈሰሰው ባራቱም ማዘን ምድሯን ያለበሰው አው ምታጣጡበት ዋጋ ክፍያለው እንዴ እናንተ ነርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጠሩበት ክርፋቱ ሲነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጅ አበሳ ካልኮል በበለጠ በደም የሰከረ መችገላገላል ነፍሱን ካልገበር በጭራሽም ያሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ዳንት እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ እየተቀነሰ አረ የህዝብ ንብረት አለ ወያኔ ታትና ጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎም ይመልሱት እናማ ወኛ እናለቅሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል እኮ ጨፍሩብን ምናችሁ ተጎዳ እነ ሙንጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝን ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልቲ 12 ሰዓት ከሞላ በኋላ ማሩ ይመጫድናል መደርደር መሃላ እናንተን አያርገኝ ዋይ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው እናንተ ፍጹም አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ እኮ ጨፍሩ እንጂ ምናችሁ ተጎዳ እነ ሙጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ አው ጨፍሩ Thank you.
አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን እናሰማለን። ጽንፈኝነት የጥቂት ጠባብ ቡድኖች እብደት እንጂ የህዝብ አይደለም። የኢትዮጵያንና ህዝቧን የወደፊት ዕጣ ፈንታ ለመወሰንና ትልሞችን ለማቀድ የህዝቡን ታሪካዊ፣ ስነ ልቦናዊ፣ ኢኮኖሚያዊ፣ ባህላዊና መልክዓ ምድራዊ ትስስሮችን መገምገምና ትክክለኛ ግንዛቤ መያዝን ይጠይቃል። ህዝቡ በጋራ ያሳለፋቸውን የመከራና የደስታ እንዲሁም የጋራ ሀገሩ የሆነችው ኢትዮጵያን ለመገንባት ያለፈባቸውን ውጣ ውረዶችና የከፈላቸውን መስዋዕቶች ሁሉ መለስ ብሎ መቃኘት እጅግ አስፈላጊ ጉዳይ ነው። የትናንትናው ታሪካችን ለዛሬው፣ የዛሬው ደግሞ ለነገው ሁለንተናዊ ትልሞቻችን ትልቁ መንደርደሪያና ግብአታችን ነውና የኢትዮጵያ ህዝብ በአገሩ ላይ በውጭ ወራሪዎች በተደጋጋሚ መጠቃቱና የተሰነዘሩበትን ተደጋጋሚ ጥቃቶችን በኢትዮጵያ ብሔረተኝነት እየመከተ በድል መመለሱ ወራሪዎችንም የማይከዱትን እውነታና የታሪካችን ገጽታ ነው። የውስጥ ፈላጭ ቆራጭ ገዢዎችም የስልጣን ጥማትና ፍላጎታቸውን እውን ለማድረግ የርስ በርስ ፍልሚያዎችን በተለያዩ ጊዜያቶች አካሂደዋል። ለጭፍን የስልጣን ጥማት የተደረጉ የገዢዎች የርስ በርስ ጦርነቶች የሚኮነኑና የሚወገዙ ሲሆኑ የዛሬዋን ኢትዮጵያ ለመገንባትና ከጥቃት ለመከላከል የተደረጉ ጦርነቶች በአንጻሩ ገንቢነታቸውን መቀበልም የግድ ይሆናል። በኢትዮጵያ ላይ በተቃጡ የውጭ ወራሪዎችም ሆነ በስልጣን በሰከሩ የውስጥ ፈላጭ ቆራጭ ገዢዎች የተለኮሱ የእርስ በርስ ጦርነቶች ትልቁን ዋጋ የከፈለው ብዙሃኑ የኢትዮጵያ ህዝብ ነው። በሁሉም አይነት ጦርነቶች ብዙሃኑ ህዝብ የህይወት መስዋዕትነትን ከፍሏል። ንብረቱን ተዘርፏል። ሰብዕናውን ተገፏል። ሰላሙንም አጥቶበታል። የኢትዮጵያ ህዝብ የውጭ ወራሪዎችን ለመመከትና ለመመለስ ህብረቱን እና አንድነቱን አጠናክሮ ጥቃቱን አክሽፏል። ነጻነቱን ያላስደፈረ የጥቁር ህዝብ የነጻነት ተምሳሌት ተደርጎ በታሪክም ተመዝግቦለታል። የኢትዮጵያ ህዝብ ከራሱ አልፎ በርካታ የዓለማችን አገራት ህዝቦች ትግል ለነጻነት ይበቃ ዘንድ ከጦር ሜዳ እስከ ዲፕሎማሲያዊ መድረኮች ድረስ ተጋድሎውንና አስተዋጽኦውን አበርክቷል። እንዳለመታደል ሆኖ የኢትዮጵያ ህዝብ የውስጥ ፈላጭ ቆራጭ ዘረኛ ገዢዎች ሴራና ጭቆና መላቀቅ አልቻለም። ዛሬም እንደ መዥገር ተጣብቀውበታል። ከአብራኩ በወጡ ገዢዎች እየተመዘበረ ይገኛል። ሰብዕናው ተገፏል። በእነዚሁ ጨካኞች እየተጨፈጨፈ ይገኛል። በስር በእስርም ይማቅቃል። ሊያስተምሩት፣ ሊደግፉት፣ ሊለውጡት የሚችሉ ወገኖቹ ወደ ተለያዩ የዓለም ጫፎች በስደት ተበትነዋል። ኢትዮጵያ ለባዕድ ወራሪዎች ሳትንበረከክ የነጻነት ተምሳሌት ያልተባለችውን ያህል በውስጥ ገዢዎቿ ዛሬም እንደ ተረገጠችና እንደ ታፈነች ትገኛለች። ከለዋኋላዋ የተፈጠሩ አገራት እየጣሏት ሌላው ዓለም ወደ ደረሰበት የእድገት ጥግ ሲንደረደሩ የእኛው ጉዞ የኋሊት ሆኗል። ድህነትና ኋላ ቀርነት ተምሳሌት ሆነናል። አንበሳ ሲያረጅ የዝንብ መጫወቻ ይሆናል እንደሚባለው የታሪካዊቷ ኢትዮጵያ ህዝብ በኢትዮጵያዊ ብሔረተኛነቱ የማይበገር የነበረውን ያህል ዛሬ በጎጠኞችና ከፋፋዮች እጅ ወድቋል። የትናንትናውን የመከራና የጨለማ ህይወት የኢትዮጵያ ህዝብ አንድነቱንና ታሪካዊ ትስስሩን ጠብቆ ተጉዞበታል። የአብሮነት ስነ ልቦናውንና ኢትዮጵያዊ ብሔረተኝነቱንም ለማንም አሳልፎ ሳይሰጥ እስከዛሬ መድረሱ የታሪኩ አሻራ ነው። ወያኔና መሰል ካህዲዎች እንደሚሉት ኢትዮጵያ በመቶ ዓመታት የታሪክ ሂደት የተፈጠረች አይደለችም። ኢትዮጵያ ባለረጅምና ያኩሪ ታሪክ ባለቤት የሆነች ጥንታዊት አገር ናት። ይህ ረጅም ታሪክና ጂኦግራፊያዊ ግዛቷ ደግሞ የአንድ ነገድ ወይም ብሔር ብቻም አይደለም። ኢትዮጵያ በጠንካራ ኢትዮጵያዊ ብሔረተኝነት ላይ የተገነባችና ከ80 በላይ የሚገመቱ ብሔር ብሔረሰቦች ጥምረትና ትስስር ላይ የቆመች ታሪካዊ አገር ነች። በኢትዮጵያ የረጅም ታሪክና በህዝቦቿ መስተጋብር ውስጥ ከጠባብ ብሔረተኛነት ወይም ጽንፈኝነት ይልቅ ኢትዮጵያዊ ብሔረተኛነት የገዘፈና የጎላ የታሪክ ቦታ አለው። የኢትዮጵያን ህዝብ ታሪካዊ ትስስር፣ የህዝብ አንድነትንና የአብሮነት ጽናትን ታሪካዊ ጠላቶቻችንና የውስጥ ምንደኞች ቢክዱትም የውጭ ተመራማሪዎች ሳይቀሩ በበቂ ማስረጃዎች አረጋግጠውታል። ኢትዮጵያ በቅድመ ቅኝ አገዛዝ ዘመን በነበረው የፖለቲካ አደረጃጀት አንጻር ስትመዘን በዘር ወይም በብሔር ብሔረሰብ ወይም በነገድ አደረጃጀት የምትገለጽ አገር እንዳልነበረች አረጋግጠዋል። ኢትዮጵያ በውስጧ ለተፈጠሩ የተለያዩ ብሔር ብሔረሰቦች የጋራ አገር ነበረች። ከነዚህ የተለያዩ ህዝቦች የበቀሉ በተለያዩ አጋጣሚዎች ወደ ፖለቲካ ስልጣን ወይም ንግስና የወጡ እንደነበሩ ቀደምት ታሪካችን ይመሰክራል። በመሆኑም ኢትዮጵያ የራሷ መንግስታዊ ስርዓት የመሰረተች ጥንታዊ አገር መባሏ ከሌሎች የአፍሪካ አገራት ልዩ የሚያደርጓት ታሪኳ መሆኑን የተለያዩ የታሪክ ተመራማሪዎች አረጋግጠውታል። አንድ የማይካድና ከዚህ ላይ ሊጠቀስ የሚገባው የታሪክ እውነታ አለ። በዚህ በረጅም የኢትዮጵያ ታሪክ ሂደት ውስጥ ኢትዮጵያ ለብዙሃኑ ዜጎቿ የሲኦል መሬት፣ ለጥቂቶች ገዢ ቡድኖችና በዙሪያቸው ለተሰለፉ አሸርጋጆቻቸው ደግሞ ገነታዊ ምድር እንደነበረችና ዛሬም ይኸው እውነታ እጅግ አሰቃቂና አስከፊ በሆነ ሂደት ውስጥ መቀጠሉ ነው። ከ1950ዎቹና ከ60ዎቹ ዓመታት ጀምሮ በኢትዮጵያ ሉዓላዊነትና እንዲሁም በህዝብ ትስስር አብሮነት ላይ በውጭ ጠላቶቻችንና በውስጥ ከሃዲዎች የተቀናበረ የማፍረስ ሴራ መሸረቡን ታሪክ አይክደውም። ለዚች ባለረጅምና ጠንካራ አገር መመስረት ዋነኛ መሰረቱ ኢትዮጵያዊ ብሔረተኛነትና የህዝብ አብሮነት መሆኑን በውል የተረዱ ጠላቶቻችን ይህንን ማዳከም የሚችሉባቸውን ዘዴዎች ማውጠንጠን ጀመሩ። ለዚህ ደግሞ በአእምሯቸው ሳይሆን በስሜትና በጥቅም የሚነዱ ጽንፈኛ አቋም አራማጆችን ማዘጋጀት ምርጫቸው ነበር። ኢትዮጵያዊ ብሔረተኝነትን ለማዳከም በብሔር፣ በቋንቋ፣ በሃይማኖት ወዘተ መከፋፈልን እንደ ዘኔ በመጠቀም ስራዬ ብለው ተያያዙት። በዚህ መሰረትም ካለፉት 40 ዓመታት ወዲህ የብሔር ድርጅቶች እንደ አሸን መፍላት ጀመሩ። በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት እውን መሆን ችግራችን ይፈታል ብለው ከሚያምኑና ከሚታገሉ እስከ መገንጠልና ኢትዮጵያዊ አይደለንም እስከ ማለት የደረሰ ጽንፈኛ አቋም የያዙ የብሔር ድርጅቶች ተፈጠሩ። ከዚህ ላይ የብሔሮች ጥያቄ በኢትዮጵያ ውስጥ መነሳት አለበት ወይስ የለበትም የሚል መከራከሪያ ነጥብ ሊነሳ የሚገባው ጉዳይ ሊሆን አይችልም። የብሔሮች ጥያቄ መነሻው የዴሞክራሲ የፍትህና የእኩልነት እጦት ነውና፣ በመሆኑም የብሔር ጥያቄ የዴሞክራሲ ጥያቄ ነው። መፍትሄውም የዴሞክራሲ እና የእኩልነት ስርዓት በተግባር እውን መሆን ብቻ ነው። በብሔሮች ጥያቄ ላይ የሚነሳ ክርክር ወይም አለመግባባት ሊፈጠር የሚችለው በአፈታት ዘዴው ላይ ብቻ ነው። የብሔሮች ጥያቄ አነሳሱና ግቡ እንዲሁም የመፍትሄ መፍቻ ቁልፉ ከሀገሪቱ ተጨባጭ ሁኔታዎች የመነጨ ከሆነ ዴሞክራሲያዊ ጥያቄ ሲሆን፣ ከሀገሪቱ ተጨባጭ ሁኔታዎች ተጻራሪ ሆኖ ከተነሳ ጸረ ዴሞክራሲ ብቻ ሳይሆን አፍራሽም ይሆናል። ከሀገራችን ተጨባጭ ሁኔታም ስንነሳ በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት እኩልነታችን ይረጋገጥ ብለው የተነሱ የብሔር ጥያቄዎች ዴሞክራሲያዊም ገንቢም በመሆናቸው አከራካሪ ሊሆኑ አይችሉም። ነገር ግን እንገነጠላለን፣ ኢትዮጵያዊ አይደለንም፣ በኢትዮጵያዊነታችን እንደራደራለን ወይም ለኛ ብሔር ነጻነት ሲባል አገሪቱ መበታተንና መፈራረስ አለባት እስከማለት የደረሱ የብሔር ጥያቄዎች ጸረ ዴሞክራሲ፣ ጸረ ሰላምና አፍራሽነታቸውም የሚካድ ሊሆን አይችልም። ጸረ ዴሞክራሲ፣ ጸረ ሰላም ወይም አፍራሽ የሚያስብላቸውም የአገሪቱ ሕዝብ በታሪክ፣ በስነ ልቦና፣ በኢኮኖሚ፣ በባህል፣ በመልክዓ ምድር፣ በተፈጥሮ ሀብት ወዘተ የተሳሰረ የመሆኑ ምስጢር ነው። የኢትዮጵያ ሕዝብ ከነዚህ መልካም አገራዊ የጋራ እሴቶች መሆናቸውን የተቀበለና ያመነ ሕዝብ በመሆኑ ነው። በኢትዮጵያ ሕዝብ እነዚህ የጋራ እሴቶቹ የጋራ ጥቅሞቹ እንጂ መጎጃዎቹ አድርጎ አይመለከታቸውም። የኢትዮጵያ ሕዝብ የረጅም ዘመናት ስቃይ፣ ድህነት፣ ኋላ ቀርነት ወዘተ ዋነኛ መንስኤው የዴሞክራሲያዊ ስርዓት እጦት ነው። የፍትህ፣ የእኩልነትና የነጻነት እጦት ነው። የመገንጠል ጥያቄ በሰላም የማይጠናቀቅና አካባቢያዊ አለመረጋጋትን የሚፈጥር በመሆኑም ጸረ ሰላም ያሰኘዋል። ስለዚህ በስነ ልቦና፣ በባህል፣ በኢኮኖሚ፣ በጋብቻ፣ በጉርብትና፣ በስራ፣ በመከራና በደስታ ተሳስሮ ያለን ህዝብ መነጣጠል በምንም አይነት መስፈርት ዴሞክራሲያዊ ወይም ፍትሃዊ ጥያቄ ሊሆን አይችልም። የኢትዮጵያ ህዝብ ለረጅም ዘመናት በፈላጭ ቆራጮችና አምባገነን ገዢዎች ባደረሱት ግፍና ሰቆቃ በአገሩ ላይ አክርፎ የማያውቅ ህዝብ መሆኑ እንዲሁም አንድም ጊዜ የህዝብ ለህዝብ ግጭቶች ተደርገው አለማወቃቸው ሌላው የመገንጠል ጥያቄ ከአገሪቱ ተጨባጭ ሁኔታ ያፈነገጠ መሆኑን ጠቋሚ ማረጋገጫ ነው። በተከታታይ የተሰነዘሩበትን የውጭ ጥቃቶች መክቶ መመለስ የቻለው በኢትዮጵያ ብሔረተኝነቱ ህብረቱና አንድነቱን አስተባብሮ እንጂ በመለያየትና በመከፋፈል አልነበረም። በግንጠላና ኢትዮጵያን በማፍረስ ሴራ ተቃኝቶ በደደቢት በረሃ የተፈጠረው ወያኔ ባለፉት 22 ዓመታት በኢትዮጵያና ህዝቧ ላይ ያደረሰው ጉዳት ትልቅ ትምህርትን ሰጪ ነው። አገር የማፍረስ ገንጣይና አስገንጣይ የመሆን ተግባሩን የጀመረው ለስሙም እንኳ ቢሆን ገና የሽግግር ጊዜውን ሳይጨርስ መሆኑ ኢትዮጵያን ለማፍረስ የነበረውን ሩጫ በይበልጥ አጋልጦታል። ወያኔ ኤርትራን ባርነት ወይስ ነጻነት በሚሉና በማይመረጡ ምርጫዎች አስገንጥሏል። ሀገሪቱ ታሪካዊ የባህር በሯን እንድታጣም አድርጓል። ከመተማ እስከ ጋምቤላ ካለው የአገሪቱ ግዛት ከህዝብ እውቅና ውጭ ለሱዳን አሳልፎ ሰጥቷል። በራሱ ብሔር የበላይነት ብቻ የሚመራ መከላከያ፣ ፖሊስ፣ ደህንነት ኃይልን በመጨቆኛና መከፋፈያ መሳሪያነት መስርቷል። እኔ ከስልጣን ከሌለው አንተ የለህም በሚል የተሳሳተና መርዘኛ ቀስቀሳ የትግራይን ህዝብ ከሌሎች ኢትዮጵያውያን ወገኖቹ እንዲነጠል አድርጓል። ሌላውን የኢትዮጵያ ህዝብ ደግሞ በቋንቋ፣ በብሔር፣ በጎሳ፣ በሃይማኖት ወዘተ እየከፋፈለ ኢትዮጵያዊ ብሔረተኛነትን ሸርሽሯል። የህዝብ አብሮነትንና አንድነትን ለማላላት፣ ለማጥፋት ተግቶ ሰርቷል። እዚህ ላይ ሁለት አበይት ጥያቄዎች ማንሳት ተገቢ ይሆናል። የወያኔ ጸረ ኢትዮጵያነት ከ1983 ዓመተ ምህረት በኋላ የተፈጠረ ነው ወይስ ከስረ መሰረቱ የነበረበት የማይለቅ ባህሪው ነበር? ወያኔ ከ1983 ዓመተ ምህረት በኋላ ከኢትዮጵያ ይልቅ ወገኝተኝነቱ ለምን ለኤርትራ ያዘነበለ ሆነ የሚሉ ጥያቄዎችን ባጭሩ ማየትም ይጠቅማል። የወያኔ ጸረ ኢትዮጵያነት ገና ከጥንስሱ በደደቢት በረሃ የጀመረውና የማይለቅም መግለጫ ባህሪው ነበር፣ ዛሬም ነው። የወያኔ ጸረ ኢትዮጵያነት ገና ከጥንስሱ በደደቢት በረሃ የጀመረውና የማይለቅ መግለጫ ባህሪው ነበር። ዛሬም ነው። የወያኔ ጸረ ኢትዮጵያነትን ቀረጻና ተንከባክቦ ያሳደገው ደግሞ ሻቢያ ነው። ወያኔ ትግራይን ከኢትዮጵያ አስገንጥሎ ነጻ የትግራይ ሪፐብሊክን እንመሰርታለን የሚል ማኒፌስቶን ያዘጋጀውም በደደቢት በረሃ ነበር። በዚያን ዘመን በነበረው የትግራይ ህዝብ እምነት ትግራይን ከኢትዮጵያ መገንጠል የሚል ሐሳብ መደመጥ የሚችል አልነበረም። ከፍተኛ ተቃውሞ ነበረው። የትግራይ ነጻ ሪፐብሊክ የወያኔ አቋም በኢትዮጵያዊነቱ በማይደራደረው የትግራይ ህዝብ ዘንድ የሚታሰብ አልነበረም። ከዚህ በተጨማሪም በትግራይ ስለ ኢትዮጵያ አንድነት የሚያስተምር ኢሃፓም ነበር። የትግራይ ህዝብ ችግር ሊፈታ የሚችለው በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት ብቻ ነው የሚለው የኢሃፓ ኢሃሰ አቋም በትግራይ ህዝብ ዘንድ ተቀባይነቱ እጅግ ያመዘነ ነበር። ከ1967 እስከ 1969 ዓ.ም የኢሃፓ ኢሃሰና ወያኔ አለመግባባት እየሰፋ ሲሄድ የእያንዳንዱ ገበሬ ማህበር ነዋሪ በማን መተዳደር እንደሚፈልግ በዴሞክራሲያዊ መንገድ መወሰን እንዲችል ምርጫ እንዲሰጠው በኢሃሰና በወያኔ አደረጆች መካከል ከስምምነት ተደረሰ። ይህ ስምምነት ወደ ተግባር ሲለወጥ አብዛኛው የአጋመ አውራጃ ገበሬ ማህበር ነዋሪዎች በኢሃፓ ኢሃሰ መተዳደርን እንደሚመርጡ በግልጽ እያሳወቁ ሄዱ። ይህ አዝማሚያ ከአጋሜ ወደ አድዋና ክልታው ላሉ እየተዛመተ ሲሄድ የወያኔ አመራሮች ሁለት መሰረታዊ እርምጃዎችን ወሰዱ። የመጀመሪያው በውስጡ የነበሩ የወያኔ አባላት እስከ አመራር ድረስ የትግራይ መገንጠልና የሻቢያ ተልእኮ አስፈጻሚነቱን ይቃወሙ ነበር። ከ1969 እስከ 1977 ዓ.ም ድረስ ባለው ዘመን ወያኔ ራሱን ከሚቃወሙት አባላቱ የማጽዳት ተግባርን አከናወነ። የወያኔ መስራች አባላት የነበሩት እነ ገሰሰው አየለ፣ ዘርዑ ገሰሰ፣ ሙሴ ማሪ፣ አታክልቲ ቀጠላ፣ አጽብሃ ዳኘው ወዘተ የመሳሰሉትን በመግደልና ሌሎች ጥቂት አባላት ደግሞ ከድርጅቱ በማባረር ራሱን አጸዳ። በዚህም የትግራይን መገንጠልና የሻቢያ አገልጋይነቱን ከማይቀበሉ የራሱ አባሎች ተቃውሞ ራሱን አጸዳ። ሁለተኛው በትግራይ ምድር የሚንቀሳቀሰው ኢሃፓ ኢሃሰ የትግራይ ህዝብ ችግር የሚፈታው በኢትዮጵያ አንድነት ዙሪያ በሚፈጠረው ዴሞክራሲያዊ ስርዓት እንጂ በመገንጠል ሊሆን አይችልም የሚለው የኢሃፓ አቋም በትግራይ ህዝብ ዘንድ ተቀባይነትን እያገኘ ሄደ። ይህንን የተዘባራረቀ ሁለት አቋም ለመለየት በወያኔና በኢሃሰ የህዝብ አደራጆች መካከል በህዝብ ምርጫ እንዲወሰን ከስምምነት ተደረሰ። በዚህም መሰረት ከደርግ ነጻ በወጡ የገበሬ ማህበራት ነዋሪዎች ዘንድ በኢሃሰ ትተዳደራላችሁ ወይስ በወያኔ የሚል ምርጫ ይቀርብላቸው ነበር። በተለይ የአጋሚ አውራጃና ከፊል አድዋ አርሶ አደሮች በኢሃፓ ኢሃሰ መተዳደርን እንደሚፈልጉ ከውሳኔ ደረሱ። ከዚህ በኋላ ነበር ወያኔ በቀጥታ ወደ ሻቢያ ተጉዞ ኢሃሰን በመውጋት የሻቢያን ትብብር የጠየቀውን የተቀናጀ ጦርነት ከፍቶ ኢሃሰን ከትግራይ ምድር ማስወጣት የቻለው። የትግራይ ህዝብ አማራጩ የነበረው ኢሃፓን ሲያጣ በግዴታ የወያኔን የጥፋት ተልእኮ የተሸከመው። ወያኔ በትግራይ ህዝብ ስም ይነግዳል እንጂ ለትግራይ ህዝብም የጠቀመ ድርጅት አይደለም። ወያኔ የቆመው ለራሱና በዙሪያው ለተኮለኮሉ አሸርጋጆቹ ብቻ ነው። ብዙሃኑ የትግራይ ህዝብ ዛሬም የኔ ህይወት በገሌ ነው ካለችው እንስሳ የተለየ ህይወት የለውም። የትግራይን ህዝብ ወያኔ ከሌላው ኢትዮጵያዊ ወገኑ እንዲነጠል መርዝ ረጨበት እንጂ አልጠቀመውም። ትናንትና ባርነት ወይስ ነጻነት የሚል ምርጫን በግዳጅ በወያኔና ሻቢያ ተጭኖባቸው የተለዩን ኤርትራውያን ወገኖቻችን ህይወትም ለከፋ አፈናና አገዛዝ ተጋለጡ እንጂ የተጠቀሙት ነገር የለም። ሻቢያና ወያኔ ጋር ተመሳሳይ ጽንፈኛ አቋም የያዙ የብሔር ድርጅቶችም ከዚህ የተለየ ነገር ለነገዋ ኢትዮጵያ የሚያመጡ ሊሆኑ አይችሉም። ሁለት ዓመታት በኢትዮጵያ የታዩና የተከሰቱ ጽንፈኛ የብሔር ጥያቄዎች አተያይና ውጤታቸው መማር ለሚሻ ሁሉ ትልቅ ትምህርት ሰጪዎች ናቸው። የኢትዮጵያ ሕዝብ ግን ያበራሽን ጠባሳ ያየ በእሳት አይጫወትም የሚል ምላሽ የሚሰጥበት ጊዜ ሩቅ አይሆንም። የኢትዮጵያ ሕዝብ ባገሩና በራሱ ጉዳይ መወሰን የሚችልበትን ነጻነት ሲያገኝ የሚሻለውንና የሚበጀውን የመምረጥ ስልጣኑም ዕውቀቱም አለው። የኢትዮጵያ ሕዝብ የወደፊት ዕጣ ፈንታው ብቸኛ መፍቻ መሳሪያው በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ሥርዓት መሆኑን ጠንቅቆ ያውቃል። ወደፊት በትግሉ በሚያመጣው ዴሞክራሲያዊ ሥርዓት የጋራ ታሪኩን፣ የሰነቦና ትስስሩን፣ ለዋላዊ የግዛት አንድነቱን ወዘተ ከግምት ውስጥ በማስገባት የሚሰጠው የመፍትሄ አቅጣጫ ለዘላቂ ሰላሙና እድገቱ መሠረቱ መሆኑንም ጠንቅቆ ያውቃል። በጋብቻ የተሳሰረና የተዋለደ እንዲሁም ስር የሰደደ አብሮነትና ትስስር ባለበት ህብረተሰብ ውስጥ የንገንጠል ጉዳቱ ያመዘነ መሆኑን ህዝብ ጠንቅቆ ያውቃል። የህዝብ ለህዝብ ግጭት የወያኔ ስር የሰደደ ምኞት ቢሆንም የኢትዮጵያ ህዝብ አልሞከረውም አላደረገውም። ይህ ደግሞ ለህዝብ አንድነት አብሮነት ትልቅ ግብአት አለው። ኢትዮጵያ ኋላ ቀርና ድሃ የምትባል አገር ብትሆንም ድህነቱም ሆነ ኋላ ቀርነቱ ተፈጥሯዊ አይደለም፣ ሰው ሰራሽና ስርዓት ወለድ ነው። ይህ ስር የሰደደ ችግርና ድህነታችን ተስፋ አስቆራጭ ሆኖ ወያኔ እንደሚያልመው የግጭትና የብጥብጥ መንስኤ ሊሆን አይችልም። ለኢትዮጵያውያን የተለያዩ እምቅ ሀብቶች ባለቤት መሆናቸው ትልቅ የጋራ ተስፋቸው ነውና ኢትዮጵያን ዳሸን እየፈሉ ያሉ ጽንፈኛ ብሔረተኞችና ወያኔ እነዚህን ሁሉ እንደ ጥንካሬያችን ሳይሆን እንደ ድክመቶቻችን እየተመለከቱ ቀብጸ ተስፋ ምኞታቸውን እንዲያቆሙ የማሰቢያ ጊዜ ይኖራቸው እንላለን። ተወደደም ተጠላም ኢትዮጵያ የሁሉም ኢትዮጵያዊ ሕዝብ የጋራ አገር ነች። የኢትዮጵያ የወደፊት ዕጣ ፈንታ ሊወሰን የሚችለው በሕዝቦቿ የጋራ ስምምነት እና ይሁንታ ብቻ ነው። ለትግራይ፣ ለኦሮሞ፣ ለአማራ ወይም ለወላይታ ወዘተ ብሔር ቆም ያለው የሚል ጽንፈኛ የብሔር ድርጅት ከሌላው የኢትዮጵያዊ ይሁንታና ስምምነት ሳያገኝ ብሔሬን እገነጥላለሁ ወይም አስገነጥላለሁ ማለት ሕጋዊም ፍትሃዊም አይደለም። ኢትዮጵያ ሕዝብ በጋራ ተወያይቶ ተግባብቶና ተቻችሎ የሚኖርባት የሁሉም አገር ናትና ነው። ይህን ምሳሌ ከመገንጠል ጥያቄ ጋር ማመሳሰል ይቻላል። በአንድ መንደር ውስጥ 20 ቤተሰቦች ተጠጋግተውና ተቀራርበው የሚኖሩ ቢሆን ከ20ዎቹ ቤተሰቦች አንዱ የሰራውን ቤት የኔ ስለሆነ በእሳት ማቃጠል አለብኝ ብሎ ቢነሳ ቤቱ በእሳት የማቃጠል መብት ሊኖረው አይችልም። ጥያቄውም ሕጋዊም ፍትሃዊም ሊሆን አይችልም። ሌሎቹ 19 ጎረቤቶቹም አይቀበሉትም። የእሱ ቤት በእሳት መቃጠል ወደ ሌሎች ተዛምቶ የሌሎቹንም ያቃጥላልና ነው። ስለዚህ የ19 የተቃውሞ ሕጋዊም ፍትሃዊም ይሆናል። ስለዚህ እንገነጠላለን ወይም ኢትዮጵያዊ አይደለንም የሚሉ ጽንፈኛ አቋሞች ከኢትዮጵያ ተጨባጭ ሁኔታዎች ጋር የሚጋጩ ናቸው። ዋናው ቁም ነገር ጽንፈኝነት የጥቂት ጠባብ ቡድኖች እብደት እንጂ የሕዝብ አይደለም፣ ወደፊትም ሊሆን አይችልም።
Why, 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 why ዋይ 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 ዋይ
ባንዲት ኢትዮጵያስ ባንዲት መቆምካ